ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 17 2015 ዓ.ም ዝግጅታችን ጀመረ። የተለያዩ የውጭ ሀገር ዜጎች ከሱዳን በመውጣት በመተማ በኩል ወደ ኢትዮጵያ እየገቡ መሆናቸው ተገለጸ። በሱዳን የ72 ሰዓታት የተኩስ ማቆም ስምምነት ቢደረግም የውጭ ሀገራት ዜጎቻቸውን ማስወጣት ቀጥለዋል። ይህ በምሽቱ ከምንመለከታቸው አበይት ዘገባዎች መካከል አንዱ ነው። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪ www.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ፌዴራል መንግስትና የኦሮሞ ነጻነት ሰራዊት ዛሬ በታንዛኒያ የሰላም ንግግር እንደሚጀምሩ ይጠበቃል። ለሰላም ንግግሩ የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ተወካዮች በስፍራው እንደሚገኙ ሮይተርስ ዘግቧል። ሁለቱም ወገኖች የሰላም ንግግሩ እንደሚካሄድ ቢያረጋግጡም በትክክል የት ቦታ እንደሚገናኙ ተነጋጋሪዎቹ ወገኖችም ሆኑ የታንዛኒያ ባለስልጣናት ዝርዝር ጉዳዮችን ከመግለጽ መቆጠባቸውን ሮይተርስ አመልክቷል። የኢትዮጵያ መንግስትን ልዑክ የሚመሩት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሬድዋን ሁሴን መሆናቸውን ስለ ጉዳዩ የሚያውቁና ስማቸው እንዲጠቀስ ያልፈለጉ ሁለት ምንጮች ለሮይተርስ ተናግረዋል። ንግግሩ የሚካሄደው በዛንዚባር ደሴት ላይ እንደሚሆን ከምንጮቹ አንዱ ለሮይተርስ ጠቁመዋል። የሱዳን ተዋጊ ወገኖች ለሶስት ቀናት የሚዘልቅ የተኩስ አቁም ስምምነት ላይ መድረሳቸው ተሰማ። ሁለቱ ወገኖች ዛሬ ማክሰኞ ስራ ላይ የዋለው ስምምነት ላይ የደረሱት ብርቱ ድርድር ከተካሄደ በኋላ መሆኑን ዩናይትድ ስቴትስ አስታውቃለች። ፍልሚያ ላይ ያሉት የሱዳን የጦር ኃይሎችና ፈጥኖ ደራሽ ኃይሉ ስምምነቱን ሊያከብሩ ቃል መግባታቸው ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ ዩናይትድ ስቴትስ ውጊያው በዘላቂነት እንዲገታ ለማገዝ ከክልላዊና ዓለም አቀፋዊ አጋሮቿ እንዲሁም ባለድርሻ ከሆኑ የሱዳን ሲቪላዊ አካላት ጋር በተቀናጀ መንገድ ትሰራለች ብለዋል። ውጊያውን በቋሚነት ለማክተም እንዲሁም ለሰብአዊ ረድኤት ስራ አስፈላጊው ስርዓት እንዲመቻች ድርድር መካሄዱን፣ ዳር መድረሱንና ተግባራዊነቱን የሚከታተል ኮሚቴ እንዲቋቋምም ታግዛለች ብለዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር በተጨማሪም ሱዳናውያኑ ወገኖች ሀገሪቱን የጋራ ግብ ወደሆነው ሲቪላዊ መንግስት እንዲያሸጋግሩ አብረናቸው እንሰራለን ብለዋል። በተባበሩት መንግስታት ድርጅት መረጃ መሰረት 11 ቀናት ባስቆጠረው ውጊያ ቢያንስ 427 ሰዎች ተገድለዋል። ሌሎች ከ3700 የሚበልጡ ሰዎች ደግሞ ቆስለዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤቱ አባላት ተፋላሚዎቹ ወገኖች ውጊያውን እንዲያቆሙ፣ ስርዓት እንዲያሰፍኑና ወደ ዲሞክራሲያዊ ሽግግር ጎዳና እንዲመለሱ ብርቱ ጫና እንዲያሳድሩባቸው የድርጅቱ ዋና ጸሐፊ አንቶኒዮ ጉቴረሽ ትናንት ሰኞ ጥሪ አቅርበዋል። የጸጥታ ምክር ቤቱ ዛሬ በሱዳን ጉዳይ ላይ ይነጋገራል። ጉቴረዥ አክለው የመንግስታቱ ድርጅት ሱዳን ውስጥና ከሱዳን ውጪ በብዙ መቶዎች የተቆጠሩ ሰራተኞቹን በጊዜያዊነት በማዘዋወር ላይ እንጂ ሀገሪቱን ጥሎ እየወጣ አይደለም ሲሉም አስገንዝበዋል። ይህ በዚህ እንዳለ ሀገሮች ዲፕሎማቶቻቸውንና ዜጎቻቸውን ከሱዳን ለማስወጣት እየተጣደፉ ናቸው። በአውሮፕላንና በመኪና ጀብ ዜጎቻቸውን በማስወጣት ላይ ካሉት ሀገሮች መካከል ካናዳ፣ ግብጽ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ስዊድን እና ዩናይትድ ስቴትስ ይገኙባቸዋል። ከዋና ከተማዋ ከካርቱም የወጡት የዩናይትድ ስቴትስ መንግስት ሰራተኞች አብዛኞቹ ትናንት ሰኞ ከቀትር በኋላ ዋሽንግተን ገብተዋል። የብሪታንያ የውጭ ጉዳይ ሚኒስቴርም ዜጎቹን ከካርቱም ወጣ ብሎ በሚገኝ የአውሮፕላን ማረፊያ በኩል ዛሬ ማስወጣት እንደጀመረ አስታውቋል። የቻይና የውጭ ጉዳይ ሚኒስቴር አብዛኞቹን ዜጎቹን እንዳስወጣ አስታውቋል። አንዳንድ ሱዳናውያን ደግሞ አደገኛ በሆኑ መንገዶች በመኪናም ሆነ በአውቶቡስ ከጦርነቱ በየግላቸው ለመሸሽ እየተሯሯጡ ናቸው። ኬንያ ውስጥ የሃይማኖት መሪያቸውን ተከትለው ራሳቸውን አስርበው የሞቱት ሰዎች ቁጥር 73 መድረሱ ተገለጸ። ሌሎችም የሞቱ ይኖራሉ የሚለው ስጋት ጨምሯል። በርካታ አስከሬኖች በጅምላ መቃብር ውስጥ ተቀብረው ያገኙት ፖሊሶች አሁንም ፍለጋቸውን ቀጥለዋል። በጾም ራሳቸውን አስርበው የሞቱት አማኞች ቁጥር 73 መድረሱን ትናንት ማታ ፖሊስ ነው ያስታወቀው። በህይወት የተገኙ በርካቶችም ወደ ሆስፒታል መወሰዳቸውን ገልጿል። ምዕመናኑን ጾማችሁ ብትሞቱ ኢየሱስ ክርስቶስን ታገኛላችሁ ያሏቸው የቤተ ክርስቲያኑ መሪ ፖል መኬንዜ ኢንቴንጌ ሲሆኑ ፖሊሶች በደረሳቸው ጥቆማ ሜሊንዲ ከተማ አቅራቢያ ጫካ ውስጥ ያለውን መሬታቸውን ወረው ሰለባዎቹን ሲፈልጉ ቆይተዋል። ዜናው መላ ሀገሪቱን ያሸበረ ሲሆን ፕሬዚደንት ዊሊያም ሩቶ ተገቢ ያልሆነ የሃይማኖት እንቅስቃሴ የሚፈጽሙ ሰዎች ላይ እርምጃ እንወስዳለን ሲሉ አስጠንቅቀዋል። የሞቱት ሰዎች ቁጥር ይጨምራል የሚል ስጋት አለ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እንደ አውሮፓውያን አቆጣጠር በሚቀጥለው 2024 ዓመተ ምህረት በሚካሄደው ፕሬዚደንታዊ ምርጫ በድጋሚ ለመመረጥ በዛሬው ዕለት የምረጡኝ ዘመቻቸውን ጀምረዋል። ባይደን መራጩ ሕዝብ ላስተዳደራቸው ከሁለት ዓመታት በፊት የጀመረውን ስራ የሚያጠናቅቅበት ተጨማሪ ጊዜ እንዲሰጠው ጥሪ አቅርበዋል። የሁለቱ የሀገሪቱ አውራ ፓርቲዎች ሪፐብሊካኑና ዲሞክራቲክ ፓርቲው ፕሬዝደንታዊ እጩዎቻቸውን የሚመርጡት በመጪው ዓመት ህዳር ወር ላይ የሚካሄደው ምርጫ ወራት ሲቀሩት ነው። ባይደን ፕሬዝደንት በመሆናቸው ፓርቲያቸው ከአሁን ቀደም ሲያደርግ እንደነበረው ሁሉ ከእርሳቸው ሌላ እጩ ይመርጣል ተብሎ አይጠበቅም። በመጨረሻም ሩሲያ ኩፒንያስክ በተባለች የዩክሬን ከተማ ያለ ቤተ መዘክር በሚሳይል መደብደቧን የዩክሬን ባለስልጣናት ተናገሩ። ሁለት ሰዎች ሲገደሉ ሌሎች 10 ሰዎች እንደቆሰሉ ባለስልጣናቱ አመልክተዋል። ሩሲያ የዩክሬንን ህዝብ ታሪኩንና ባህሉን ለማውደም የቻለችውን ሁሉ እያደረገች ነች ብለዋል የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ። አድማጮች፣ ለዜና የተያዘው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የማክሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታዬን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሚያዝያ 17 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። በሱዳን በቀጠለው ግጭት ሀገራት ዜጎቻቸውን ለማውጣት በሚያደርጉት ጥረት ሱዳንና ኢትዮጵያን በሚያገናኘው መተማ ገለባት ዋና ወንገድ የውጭ ሀገራት ዜጎች ወደ ኢትዮጵያ እየገቡ እንደሆነ የአካባቢው ባለስልጣናትና የዓይን እማኞች ገለጹ። በአማራ ክልል የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ለአሜሪካ ድምጽ እንደተናገሩት ከካርቱም ተነስተው በገለባት በኩል የሚገቡ የውጭ ሀገር ዜጎች በድንበር አካባቢ በህጋዊ መልኩ እንዲወጡ እየተደረገ ሲሆን ሲሆን የጸጥታ ስጋት እንዳይገጥማቸው ልዩ ጥበቃ እየተደረገላቸው እንደሆነም አስታውቀዋል። በቀጣይም ከካርቱምና ከሌሎች የሱዳን ክፍለ ግዛት ተፈናቅለው ለሚመጡ ትውልደ ኢትዮጵያውያንና የሱዳን ሕዝብ ከአካባቢው ባለስልጣናት ከረድኤት ድርጅቶች ጋር በመተባበር የማረፊያ ስፍራ በመዘጋጀት ላይ መሆኑን አቶ ቢክስ አመልክተዋል። ከሱዳን ጋር በሚዋሰነው የምዕራብ ጎንደር ዞን መተማ ከተማና በአቅራቢያው የሚገኙ ከተሞች የሚኖሩ የአይን እማኞች ከእሁድ ጀምሮ 100 ያክል የውጭ አገር ዜጎችን የጫኑ ተሽከርካሪዎች የሱዳንን ድንበር አቋርጠው ወደ ኢትዮጵያ ሲገቡ መመልከታቸውን ተናግረዋል። አሜሪካ በበኩሏ ኢትዮጵያን ጨምሮ ዜጎቿን ከሱዳን በማስወጣት እገዛ ላደረጉ ሀገራት ምስጋና አቅርባለች። አስቴር ምስጋናው ተጨማሪ ዘገባ አላት።
የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ለአሜሪካ ድምጽ እንደተናገሩት በሱዳን ካርቱም በሀገሪቱ ጦር ሰራዊትና በፈጥኖ ድራሽ ድጋፍ ሰጪ ኃይሎች መካከል የተከሰተውን ግጭት ተከትሎ ሱዳንና ኢትዮጵያን በሚያገናኘው መተማ ገላባት ዋና መንገድ በኩል ወደ ኢትዮጵያ በመግባት ላይ ያሉ የልዩ ልዩ ሀገራት ዜጎች ህጋዊ መንገድን በተከተለ መልኩ እየተስተናገዱ በማለፍ ላይ እንደሆኑ ተናግረዋል።
በርከት ያሉ ሰዎች ይገባሉ። በሚመጡበት ሰዓት ከሱዳን በኩልም ገላባት አካባቢ የጉምሩክ ስርዓት ማለት ይጠበቅባቸዋል። ከኢትዮጵያ በኩል በተመሳሳይ በፈጠነ መንገድ የጉምሩክ ስርዓትን ተከትለው እንዲገቡ ነው እየተደረገ ያለው። እይታ፣ ቪዛ፣ ፓስፖርት እነዚህ መመታት አለባቸው። የየት ሀገር ዜጎች እንደሆኑ መረጋገጥ አለበት። ከሀገረ ኢትዮጵያ ኤምባሲ ጋርም በቅርበት ለመነጋገር እነዚህ ስራዎች በተገቢ መንገድ እየተሰሩ ነው የሚያልቁት ማለት ነው።
አቶ ቢክስ አክለውም ድንበር አቋርጠው ወደ ኢትዮጵያ የሚገቡ የልዩ ልዩ ሀገራት ዜጎች በጉዞ ወቅት ችግር እንዳይገጥማቸው በጸጥታ አካላት ልዩ ጥበቃ እየተደረገላቸው እንደሆነ ገልጸዋል።
ከክልል ጸጥታ ቢሮ የመጡ ባለስልጣን አሉ። እኛም የአካባቢውን የጸጥታ መዋቅር አቀናጅተን የፌዴራል ፖሊስና ኢቭን መከላከያ ባለበት ሁሉ አንድ ኩማንድ ፈጥረን ምንም አይነት የጸጥታ ችግርና ስጋት እንዳይኖርባቸው የማድረግ ስራ ነው እየተሰራ ያለ ማለት ነው።
ኢትዮጵያና ሱዳን በሚዋሰኑባት መተማ ዮሐንስ ከተማ አስተዳደር ነዋሪ የሆኑት አቶ ገላጋይ ውበት የተባሉ የአይን እማኝ ትላንትናና ከትላንትና ወዲያ 100 ያህል የውጭ ሀገር ዜጎችን የጫኑ ተሽከርካሪዎች መመልከታቸውን ለአሜሪካ ድምጽ አረጋግጠዋል።
ከመቶ መኪና በላይ መጥቷል። ትናንትና ዛሬ መጥተው ወርደው አድረው ሻይ ቡና ብለው መኪና ተመቻችቶላቸው እየሄዱ ነው። በእጀባ በምን እየሄዱ ነው ያሉ ወደ ጎንደር ማለት ነው።
ማን ነው የሚያጅባቸው?
መከላከያም ፌደራልም።
በመተማ ከተማ ዙሪያ በምትገኘው ገንደዋ ከተማ ነዋሪ መሆናቸውን የነገሩን አቶ ሲሳይ ውብዬ ከትላንትና ወዲያ እሁድ ወደ ከተማዋ ለስራ ጉዳይ እየተጓዙ ሳለ ኮኪት ተብሎ በሚጠራው ኬላ ላይ በርካታ የውጭ ሀገር ዜጎች ለፍተሻ ቆመው መመልከታቸውን ተናግረዋል።
ኮኪት ኬላ የሚባል አለ። ከዚህ አስቱ ባል ኬላ አለ። ከተማ ወጣ ብሎ ደግሞ የኢንዱስትሪ መንገድ የሚባል አካባቢ አለ። የአካባቢ የመከላከያ ኬላ አለ። ያን ኬላ ሳይ እነዚህ እነሱ የሚባሉ የሱዳን ተወላጅ እነዚህ አረብ የሚመስሉት የውጭ ተወላጅ የሆኑ ሰዎች እና አንዳንድ ደግሞ የሱዳን ተወላጅ የሚመስሉ አሉ። በመልክ ሚሰማ ይለኝ ረሽ የሚባሉ የሆኑ ያደራጅ በእሱ በሀገር መከላከያ እና በፌደራል ፖሊስ ታጅበው ሁለት ሶስተር መኪና ገንዷ ከተማ አስተዳደሩ ጋር እኛ ሽለሽ እየገቡ
የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በቀጣይም ከካርቱምና ከሌሎች የሱዳን ክፍለ ግዛቶች ተሰደው ለሚመጡ ትውልደ ኢትዮጵያውያንና የሱዳንም ሕዝብ የአካባቢው ባለስልጣናት ከረድኤት ድርጅቶች ጋር በመተባበር የማረፊያ ስፍራ እያዘጋጁ እንደሆነ አመልክተዋል።
ኢትዮጵያዊ የሆኑ በሱዳን የሚኖሩ የሱዳን ዜግነት ያላቸው ማህበረሰብ ክፍሎች ይኖራሉ። በሌላ መንገድ ሁለተኛ ሀገራቸው የሆኑት የሱዳን ዜግነት ያላቸው ሱዳናውያን ይመጣሉ። ስለዚህ ፓስፖርት ያላቸው የውጭ ሀገር ዜጎች፣ የተለያዩ ሀገራት ዜጎች እንደምናስተናግደው ሁሉ እነዚህ የትም ቦታ ላይ የማይሄዱ ስለሆኑ እነዚህ ቢመጡ የት እንዴት ነው የምናስተናግዳቸው የሚለውን ነገር ዝርዝር እቅድ አውጥተናል። ነገር ግን እኛ ሳይት መርጠን ኮሚቴ እንዳልኩ ያዋቅረን ይመጣሉ በሚል ታሳቢ ሳይት መርጠን ከአይኦኤም እና ረጅ ድርጅቶች ጋር በመተባበር እየተጠባበቅን ነው ያለ ነው። እስካሁን ድረስ ግን በብዛት ነው የሚባለው የፋይል አልገባም።
አቶ አማረ በላይ የተባሉ የመተማ ከተማ ነዋሪ በመተማ ዮሐንስ አካባቢ በስደት የመጡ በርካታ የሱዳን ዜጎችን መመልከታቸውን ገልጸውልናል።
መተማ ላይ ገለባን ተሻግረው መተማ ላይ በጣም በብዛት ይገኛሉ። በዚህ ሰዓት ዋናው ድንበር ላይ ወደ ጫካ ውስጥ ግን በብዛት ነው የሚገባ።
የአሜሪካው ፕሬዚዳንት ጆ ባይደን በበኩላቸው ዜጎቻቸውን ከሱዳን ለማስወጣት እገዛ አድርገዋል ያሏቸውን ጅቡቲን፣ ሳውዲ አረቢያንና ኢትዮጵያን አመስግነዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲም ባልደረቦቻችን ከካርቱም በሰላም እንዲወጡ አግዘዋል ያሏቸው የኢትዮጵያ መንግስትና የኢትዮጵያ መከላከያ ሰራዊትን በመጥቀስ ምስጋና አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ስርጭታችን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ላለፉት 48 ሰዓታት ከተደረገ ከፍተኛ ድርድር በኋላ የሱዳን ጦር ኃይልና አርኤስኤፍ በመባል የሚጠራው ፈጥኖ ደራሽ ድጋፍ ሰጪ ልዩ ኃይል ከሰኞ እኩለ ሌሊት ጀምሮ ቢያንስ ለ72 ሰዓታት ሀገር አቀፍ የተኩስ አቁም ስምምነት ለማድረግ መስማማታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቢያስታውቁም የውጭ መንግስታት ዲፕሎማቶቻቸውንና ዜጎቻቸውን ከሱዳን ማስወጣት ቀጥለዋል። የአሜሪካ ድምጽ ዘጋቢ ሲንዲሴ ያደረሰችንን ዘገባ ከአሶሴትድ ዘገባ ጋር ተቀናጅቶ እንደሚከተለው ይቀርባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሱዳን ተቀናቃኝ ኃይሎች መካከል የሶስት ቀናት ተኩስ አቁም ስምምነት መድረሱን ቢያስታውቁም ዩናይትድ ስቴትስን ጨምሮ ሌሎች የውጭ መንግስታት ዜጎቻቸውን ከሱዳን ማስወጣት ቀጥለዋል። በጦርነት ከምትታመሰው የሱዳን ዋና ከተማ ካርቱም 700 ሰዎችን የጫኑ የተባበሩት መንግስታት ድርጅት መኪናዎች 850 ኪሎ ሜትር የሚፈጀውን አደገኛ ጉዞ አልፈው በቀይ ባህር ዳርቻ ወደምትገኘው ፖርት ሱዳን ደርሰዋል። ቅዳሜ ዕለትም የአሜሪካ ጦር 3 ሄሊኮፕተሮችን ልኮ የአሜሪካ ኤምባሲ ሰራተኞችን ከካርቱም ማውጣት በመቻሉ የዋይት ሀውስ የብሔራዊ ደህንነት አማካሪ ጃክ ሱሊቫን ምስጋናቸውን ገልጸዋል።
በድፍረትና በሙያዊ ብቃት ተግባራቸውን ባከናወኑ የኤምባሲያችን ሰራተኞች ኩራት ይሰማናል። በተሳካ ሁኔታ እነሱን ደህንነታቸው ወደሚጠበቅበት ስፍራ ለወሰዷቸው የጸጥታ አባሎቻችን ተወዳዳሪ የሌለው ችሎታም እናመሰግናለን። ጅቡቲ፣ ኢትዮጵያና ሳውዲ አረቢያ እያንዳንዳቸው ለስኬታችን ወሳኝ ስለነበሩ እናመሰግናቸዋለን።
በአሁኑ ሰዓት ምን ያክል አሜሪካውያን ሱዳን ውስጥ እንደቀሩና ከሀገር ለመውጣት ምን አይነት አማራጮች እንዳላቸው በአሜሪካ ድምጽ ጥያቄ የቀረበላቸው የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሱዳን ያሉት አሜሪካውያን ትክክለኛው ቁጥር እንደሌላቸው ገልጸው የአሜሪካ ዜጎች በሌሎች ሀገራት የተዘጋጁ መኪናዎችን እንዲቀላቀሉ ለማድረግ እየተሞከረ መሆኑን ገልጸዋል።
ምን ያክል አሜሪካውያን እኛ ጋር ወይንም ከእኛ ጋር ግንኙነት ያላቸው አካላት ጋር እንደተመዘገቡ አናውቅም። ነገር ግን በደርዘን የሚቆጠሩ ሰዎች ከሱዳን ለመልቀቅ ፍላጎታቸውን ገልጸዋል።
በተመሳሳይ 189 ከሱዳን የተነሱ ሰዎችን የያዘ የሳውዲ አረቢያ የባህር ኃይል ጅዳ በሚገኘው የንጉስ ፋይሰል ወደብ ላይ ማረፉን የአካባቢው ባለስልጣናት አስታውቀዋል። ከነዚህ ውስጥ አስሮቹ የሳውዲ ዜግነት ያላቸው ሲሆኑ የተቀሩት ግን የተለያዩ ሀገራት ዜጎች ናቸው። ሰዎቹን ያጓጓዙት የጦር ኃይል አባላት ህጻናትንና አዛውንትን ወደ ወደብ በማውረድ የረዷቸው ሲሆን አንዳንዶቹ ተጓዦች የሳውዲን ባንዲራ ሲያውለበልቡ ታይተዋል። ዜጎቻቸውን ከሱዳን ለማውጣት እየጣሩ ያሉት አብዛኞቹ ሀገራት ወታደራዊ የአየር ማመላለሻዎችን የሚጠቀሙ ሲሆን ፈረንሳይ ጎረቤት ሀገር በሆነችው ጅቡቲ የሚገኘውን ወታደራዊ የአየር ማረፊያዋን ተጠቅማለች። ያም ሆኖ ግን ዜጎቹን የማስወጣቱ ሂደት ቀላል አይደለም። አሁንም ወደ 2000 የሚጠጉ የእንግሊዝ ዜግነት ያላቸው ሰዎች በሱዳን የሚገኙ ሲሆን መንግስታቸው መውጣት የሚችሉበትን መንገድ በቂ መረጃ እየሰጣቸው አለመሆኑን በመግለጽ ያማርራሉ። ሀገራት በዚህ መልኩ ዜጎቻቸውን ለማስወጣት እየተረባረቡ ባሉበት ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ሰኞ ዕለት በሰጡት መግለጫ የመንግስታቱ ድርጅት ከሱዳን ለቆ እንደማይወጣ አስታውቀዋል።
Let me be clear. The United Nations is not leaving Sudan.
በግልጽ ልናገር፣ የተባበሩት መንግስታት ድርጅት ከሱዳን እየወጣ አይደለም። የእኛ ቁርጠኝነት የሱዳን ሕዝብ ወደፊት ሰላምና ደህንነቱ የተጠበቀ እንዲሆን ያለውን ምኞት መደገፍ ነው። በዚህ አስቸጋሪ ወቅት ከእነሱ ጋር እንቆማለን። አንዳንድ የድርጅቱ ሰራተኞችና ቤተሰቦቻቸው በጊዜያዊነት በሱዳንም ሆነ ከሱዳን ውጭ ወዳለ ቦታ እንዲሄዱ ፈቅጃለሁ። ነገር ግን ሁሉም የጸጥታው ምክር ቤት አባላት ሁከቱ እንዲቆም፣ ስርዓቱ ወደ ነበረበት እንዲመለስና ወደ ዲሞክራሲያዊ ሽግግር መንገድ እንዲመለሱ በሁሉም ወገኖች ላይ ከፍተኛ ግፊት እንዲያደርጉ እጠይቃለሁ። ሁላችንም ያለንን ኃይል ተጠቅመን ሱዳንን ከጉድጓድ አፋፍ መመለስ አለብን።
የውጭ ሀገራት ዜጎቻቸውን አስወጥተው ከጨረሱ ሁለቱ ጀነራሎች የሚያደርጉት ውጊያ ሊባባስ ይችላል የሚል ስጋት እያየለ መጥቷል። በመሆኑም በርካታ ሱዳናውያን ሀገራቸውን እያመሰ ካለው ግጭት ለማምለጥ መንገድ እየፈለጉ ናቸው። ጉተሬሽ ሁለቱ ተዋጊ ቡድኖች የጤና አገልግሎት መስጫ ተቋማትን ጨምሮ ሲቪሎች በሚኖሩባቸው አካባቢዎች ላይ የሚደረገውን የአየር ድብደባና ጥቃት አውግዘው ውጊያው እንዲቆምና ያልተገደበ የሰብአዊ እርዳታ ለሕዝቡ እንዲደርስ ጥሪ አቅርበዋል።
በሱዳን ያለው ሁኔታ እየተባባሰ ነው። ግጭቱ እንደ አውሮፓውያን አቆጣጠር በሚያዝያ 15 ከጀመረ ወዲህ በመቶዎች የሚቆጠሩ ተገድለዋል። በሺዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል። ይሄ ውጊያ ማብቃት አለበት። አለበለዚያ በሱዳን ብቻ ሳይሆን አጠቃላይ ቀጠናውን ያካተተ አደገኛ መበታተን ያስከትላል።
የሱዳን ሁለቱ ተዋጊዎች በሚያደርጉት ውጊያ አጣብቂኝ ውስጥ በገባችው ካርቱም የሚገኙ ሆስፒታሎችም ትልቅ ቀውስ ላይ ናቸው። በድንገት የተከሰተው ውጊያ ዶክተሮችንና ነርሶችን ከአንዳንድ ሆስፒታሎች ውስጥ መውጣት እንዳይችሉ ሲያደርጋቸው፣ ሌሎችን ደግሞ ወደ ሆስፒታሎች መድረስ እንዳይችሉ አድርጓቸዋል። አህመድ ቃሲም ሆስፒታል ጦርነቱ ከተጀመረ አንስቶ እስካሁን በ17 የጥበት ማሽኖች እየታገዘ እየሰራ ያለ ብቸኛው የኩላሊት እጥበት ማዕከል ሲሆን በተቋሙ የሚሰሩት ዶክተር ኦትማን ታጅ ኤልዴን ወደ ሆስፒታሉ መምጣት ያልቻሉ ህመምተኞች ህይወታቸው አደጋ ላይ መሆኑን ይገልጻሉ።
የኩላሊት ህመምተኞች በየሁለት ቀኑ የኩላሊት እጥበት ማድረግ ይኖርባቸዋል። አሁን ለአስር ቀናት ይህን ያላደረጉ ህመምተኞች አሉ። ይህንን ካላደረጉ ውሃ ወደ ሳምባቸው ስለሚገባ የመሞት እድላቸው 80% ይሆናል።
በሆስፒታሉ ታካሚ የሆፍ ሻሪፍ ለዘጠኝ ቀናት ህክምናውን ማድረግ አልቻለም።
በዚህ ማዕከል የኩላሊት እጥበት አድርጋለሁ። ነገር ግን ለዘጠኝ ቀናት ማዕከሉ ተዘግቶ ስለነበር መምጣት አልቻልኩም። ወደዚህ ለመምጣት $40 ለትራንስፖርት መክፈል አለብኝ። ሰዎች ገንዘብ የላቸውም። ከእኛ ጋር ወደዚህ ይመጡ የነበሩ ህመምተኞች ካለፈው ሳምንት ቅዳሜ ጀምሮ አልመጡም። በተለይ ህመማቸው ከፍተኛ ደረጃ ላይ የደረሰ ሰዎች መቋቋም አይችሉም። ለሰዎች መጓጓዣ መንገዱን ክፍት ማድረግ ነበረባቸው። ነገር ግን ምንም የህዝብ ማመላለሻ ትራንስፖርት የለም።
የሱዳን ተዋጊዎች ለ72 ሰዓታት የተኩስ አቁም ስምምነት ላይ መድረሳቸውን ብሊንከን ይፋ ካደረጉ በኋላ ዓለም አቀፉ የቀይ መስቀል ኮሚቴ ባወጣው መግለጫ ጊዜያዊ የተኩስ አቁም ስምምነቱ ያለ ምግብ፣ ንጹህ ውሃና የህክምና አገልግሎት ከቤታቸው ታፍነው እንዲቀመጡ ለሆኑ ሰላማዊ ሰዎች ህይወት አድን ነው ሲል አስታውቋል። ካርቱም ሚሊዮኖች የሚኖሩባት ከተማ ናት ያሉት የኮሚቴው የአፍሪካ ዳይሬክተር ፓትሪክ ዩሱፍ ከባድ ፈንጂዎች ጥቅም ላይ በሚውሉበት ጊዜ ጎዳናዎች የጦር አውድማ እንደሚሆኑ፣ ዜጎችም ከፍተኛ ዋጋ እንደሚከፍሉ በመግለጽ ዓለም አቀፉ ማህበረሰብ ዘላቂ ፖለቲካዊ መፍትሄ በማምጣት ደም ማፋሰሱን እንዲያቆሙ አሳስበዋል። በሌላ በኩል በሱዳን ውስጥ ባለው ጦርነት ውስጥ ስላለው የውጭ ሀገር ጣልቃ ገብነት ተጠይቀው ምላሽ የሰጡት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በተለይ የሩሲያ ቅጥረኛ ተዋጊዎች ስለሆኑት ዋግነር ግሩፕ ተናግረዋል።
We do have deep concern about the engagement of the Prigozhin group, the Wagner group.
ዋግነር ቡድን በሱዳን ያለው እንቅስቃሴ ያሳስበናል። እነሱ ባሉባቸው የአፍሪካና ሌሎች ሀገራት በሙሉ የበለጠ ሞትና ጥፋት ነው የሚመጣው። ስለዚህ በሱዳንም ተጨማሪ እንቅስቃሴ ኖሯቸው አለማየታችን በጣም አስፈላጊ ነው። በርካታ ሀገሮች ይሄ ጉዳይ እንደሚያሳስባቸው አውቃለሁ።
በስልታዊው ዓለም አቀፍ ጥናቶች ማዕከል የፖለቲካ ተንታኝ የሆኑት ካምሮን ሀድሰን ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የሩሲያ ተቋም የሆነውና በሩሲያ መንግስት የሚደገፈው ዋግነር ግሩፕ ለሱዳኑ ፈጥኖ ደራሽ ድጋፍ ሰጪ ወይም RSF ኃይል የመሳሪያ ድጋፍ እንደሚያደርጉ የሚያሳዩ ሪፖርቶች መኖራቸውን ገልጸው ይሄ ሁኔታውን ይቀይራዋል ይላሉ።
በሰው የሚሰራ ተንቀሳቃሽ የአየር መቃወሚያዎችን፣ በትክሻ የሚተኮሱ ሮኬቶች፣ ታንኮችና መሰል ነገሮችን፣ ከባድ ትጥቅ የሱዳን ጦርን ለማጥቃት አቅርበው ሊሆን እንደሚችል እንረዳለን። ይሄ እውነት ከሆነና እነዚህ ነገሮች በውጊያ ላይ ጥቅም ላይ ከዋሉ ሁኔታው ለአርኤስኤፍ እንዲያጋድል ሊያደርግ ይችላል።
ሀድሰን ለአሜሪካ ድምፅ እንደገለጹት ግብጽ ደግሞ በግጭቱ ሌላኛውን የሱዳን ጦር ኃይሎች በግልጽ ተደግፋለች።
የጦር
ሰራዊቱ ሀገሪቱን ሲቆጣጠር ለማየት ፍላጎት እንዳላቸው አይሸሽጉም። በሲቪል የሚመራ የሽግግር መንግስት በሱዳን ለማየት በተለይ ፍላጎት ኑሯቸው አያውቅም።
በሱዳን ያለውን ግጭት በማባባስ በመካከለኛው ምስራቅ አፍሪካ የሚገኙ ሀገራትን በተለይ የወቀሱት የኬንያ የውጭ ጉዳይ ሚኒስትር አልፍሬድ ሙቷ ዋግነር ቡድንና ሌሎች የውጭ ኃይሎች መሳሪያ ከማቅረብና ግጭቱን ከማባባስ እንዲቆጠቡ ጠይቀዋል። ኬንያ በሁለቱ ጀነራሎች መካከል የተፈጠረውን ግጭት ለማሸማገል ፈቃደኛ መሆኗን በመግለጽም በሱዳናውያን ሰላማዊ ዜጎች ላይ የሚደርሰውን ስቃይ ለማስቆም ከስምምነት ላይ ሊደረስ ይችላል የሚል ተስፋቸውን አሳይተዋል።
በተከታይ ደግሞ በኮንሶና ደራሼ አዋሳኝ ግጭት ሁለት ሰዎች መገደላቸውን እንመለከታለን። በደቡብ ክልል ኮንሶ ዞንና በደራሼ ልዩ ወረዳ አዋሳኝ አካባቢ ተፈጸመ በተባለ ጥቃት ሁለት ሰዎች መገደላቸውንና አምስት ሰዎች መቁሰላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ገልጸዋል። የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ በጥቃቱ የሁለት ሰዎች ሕይወት ማለፉን አረጋግጠዋል። ጥቃቱ የተፈጸመውም ጽንፈኛ ሲሉ በገለጿቸው ቡድኖች መሆኑን ፖሊስ ኮሚሽነሩ ተናግረዋል። የግጭቱ መንስኤ ከአስተዳደራዊ ወሰን ጋር በተገናኘ ከ2011 ዓ.ም ጀምሮ ሲንከባለል መቆየቱን ጨምሮ አስረድተዋል። ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
በደቡብ ክልል ደራሼ ልዩ ወረዳ ጋቶ ቀበሌ ከአስተዳደር ወሰን ጋር በተያያዘ ሲንከባለል የቆየው ግጭት አገርሽቶ ይሁድ ከሰዓት በኋላ ሁለት ሰዎች መገደላቸውን በስልክ ያነጋገርናቸው የአካባቢው ነዋሪዎች ገልጿል። የደራሼ ልዩ ወረዳ ጋቶ ቀበሌ ነዋሪ የሆኑት አቶ ታደሰ ጎይታም በመንደሩ የተፈጠረው የጸጥታ ችግር ከ2011 ዓ.ም ጀምሮ የነበረ መሆኑን አስረድቷል።
ህዝቡ ወደ ቀየው ተመልሶ ልማት በምሰራበት ላይ አንመለስም ብታርቅን ብሎ በሌላ ቀበሌያት በኮንሶ ዞን እና በዙሪያ ወረዳ ቀበሌያት የሰሰጉ ሰዎች ቢያንስ ወደ 100 በላይ የሆኑ ሰዎች ሳይመለሱ ቀርተው ህዝብ ስብሰባ ተቀምጦ መልካም አስተዳደር ውይይት ላይ በነበረበት ሰዓት ላይ ህዝቡን ከቦ ትኩስ ከፍተው ሁለት ሰዎች ወዲ አልፎ የአምስት ሰው ቁስለኛ አድርጎ ወደ ኋላ አሁን ሸሽተዋል።
ችግሩ የተፈጠረው ጋቶ በሚባል የደራሼ ልዩ ወረዳ ወሰን ውስጥ ሲሆን በቀበለው የሚኖሩ የኩስሜ ብሔረሰብ አባላት መንደር አንድና መንደር ሁለት ተብሎ በመከፈል አንደኛው መንደር ወደ ኮንሶ ዞን ሊካለል ሲል ሁለተኛው ደግሞ በደራሼ ልዩ ወረዳ ውስጥ በሚካለላልን ከሚል የአስተዳደር ወሰን አለመግባባት ጋር የተያያዘ እንደሆነም ስማቸው እንዳይጠቀስ ጠየቁን አስተያየት ሰጪ ተናግሯል።
ግጭቱ የተፈጠረበት ዋና ምክንያት መንግስት በቃ እናንተ የምትሉት ነገር ትክክል አይደለም፣ ስለዚህ ወደ ህዝቡ ተመለሱ ነው እያለ ያለው። እነሱ ደግሞ አይ አንመለስም ነው።
ማን ናቸው እነሱ?
እነሱ የኩስሜ ሰዎች ሆኖ ፉጭታና ባይድ ላይ የሚኖሩ ሰዎች ናቸው።
ግድያው የተፈጸመው የሁለቱ መንደር ነዋሪዎች ለስብሰባ ተጠርተው በተሰበሰቡበት ወቅት በደራሼ ልዩ ወረዳ ስር በጥቃቱ የተገደሉ ሰዎችን ማንነት ለይቶ የተናገሩት አቶ ታደሴም የአካባቢው ነዋሪዎች በማህበራዊና በኢኮኖሚያዊ ችግር ውስጥ በሚገኝበት በዚህ ሰዓት እንዲህ ያለ ኢሰብአዊ ጥቃት መፈጸሙ እንዳሳዘናቸው ተናግሯል።
ህዝቡ ሰላም ፈላጊ ነው፣ ልማት አርሶ አደር ነው፣ አርብቶ አደር ነው። በዛ ልክ ተረጋግጦ መስራት ረሃብ ደግሞ አደጋ ነው። ክልል መንግስት ጋር እህል የለም እየተባለ ነው። ሰው ጎመን ባዶ ጎመን በሚበላበት ሰዓት ላይ ሰጥተን አናግደው ያው አካባቢውን እንደዛ አድርጎብናል። ትምህርት ቤትም የተዘረፈበት አግባብ አለ። ብዙ እንስሳትም የወሰዱበት አግባብ አለ።
የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ በበኩላቸው ከትናንት ወዲያ አንስቶ በአካባቢው የጸጥታ ችግር መከሰቱን ገልጸው በጥቃቱ አንድ የጸጥታ ኃይል አባልና አንድ ሌላ ሰላማዊ ሰው መገደላቸውን አረጋግጧል። ቁጥራቸውን ባይጠቅሱም አካላዊ ጉዳት የደረሰባቸውም ስለመኖራቸው ጠቁመዋል።
ደራሼ ልዩ ወረዳ ጋቶ የምትባል መንደር በጋራ የሚኖሩ የህብረተሰብ ክፍሎች
አንድን ብሔር የሚሆኑ ውስጥ ያሉ እርስ በርስ ተጣልተዋል። ግማሽ ወደ ኮንሶ፣ ግማሽ ወደ ደራሼ በሚል ልዩነት አለመግባባት ፈጥሮ ነበር። ለእርቅ በገቡበት እና አብሮ እነዚህ የተመለሱ ሰዎች በጋራ የጋራ ስብሰባ ለማካሄድ እያሰቡ ባሉበት ነው። ለምንድን ነው የሚታረቁት? በጋራ እንዴት ተስማምቶ ይኖራሉ? የሚል ከዚህ በኩል የወጣ አንደኛው ጽንፈኛ ቡድን በከፈተው ተኩስ አንድ ሰው አንድ ብልሻን አንድ እንደዚህ ሁለት ሰዎች ህይወታቸው ጠፍተዋል።
ኮሚሽነር አለማየሁ በአሁኑ ወቅት አካባቢውን የፌዴራል ፖሊስ መቆጣጠሩን ገልጿል። መሰል ውከት የቆየ መሆኑን የተናገሩት ኮሚሽነሩ ችግሩ ከመሰረቱ ያልተፈታው ህገወጥ የመሳሪያ ታጣቂዎች የተበራከቱ በመሆናቸው ነው ብሏል።
በትንሽም በትልቅም አለመግባባት ሲፈጠር ጠመንጃ የመምዘዝ አባዜ ነው ያለው። ይህን ነገር በሂድ ሰርተን ማስወገድ ያለብን መሆኑን ነው የሚሰማ። ለዚህ እሱን ቀጥለን የምንሰራበት ነው የሚሆነው። ግን የተፈጠረው ችግር በዚህ መልክ ነው። ግን በአሁኑ ጊዜ ልባት ያገኘ እንደሆነ ብያስ ጥሩ ነው።
የአካባቢው ነዋሪዎች በአካባቢው የነበረው የደቡብ ክልል ልዩ ኃይል ትጥቅ መፍታቱን ተከትሎ የተፈጸመ ጥቃት ነው ሲሉ ለሚያቀርቡት ቅሬታ ጉዳዩ ከዚህ ጋር የሚገናኝ አይደለም ሲሉ የፖሊስ ኮሚሽነሩ ምላሽ ሰጥተዋል።
እዚህ አካባቢዎች ቀደም ሲል እርስ በርስ ግጭት የፈጠሩ አካላት ናቸው። ታርቆ ወደ አካባቢው የተመለሱ ናቸው። ስለዚህ በመካከላቸው እርቅ የሚፈልጉ አሉ፣ ማይፈልጉ አሉ። ስለዚህ ማይፈልጉ ሰዎች ለምን ታረቃችሁ በሚል ነው በእነዚህ ሰዎች ላይ ግጭት የፈጠሩት እና ከልዩ ኃይል መነሳት ጋር የሚያያዝ አይደለም።
ቀደም ሲል በወረዳው ተመሳሳይ የጸጥታ ችግር በተፈጠረባቸው ጊዜያት የወረዳውን አስተዳዳሪ ጨምሮ የመንግስት ስራ ኃላፊዎች፣ የፌዴራልና የደቡብ ክልል ልዩ ኃይል አባላት የሰላማዊ ነዋሪዎች ህይወት መጥፋቱን እንዲሁም አያሌ ንብረት መውደሙን የአሜሪካ ድምፅ መዘግቡ አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምንሻገረው። ከዛ በፊት ግን በፕሮግራማችን ላይ አስተያየት ካላችሁ ወይም ደግሞ በተለያዩ ሳምንታዊ ፕሮግራማችን ቢካተቱ የምትሏቸውን ጉዳዮች መረጃ ለመስጠት በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ተመልሰናል። ዝግጅታችን ይቀጥላል። የሁለተኛው አጋማሽ የመጀመሪያው ቅንብራችን የሚሆነው ሳምንታዊው የትምህርት መሰናዶ ነው። በኦሮሚያ ክልል ውስጥ በተፈጠረ የጸጥታ ችግር ተፈናቅለው ደብረ ብርሃን መጠለያ ጣቢያ የተጠለሉ ከ3000 በላይ ህጻናት ትምህርት እንዲያገኙ ማድረጉን የከተማ አስተዳደሩ ትምህርት መምሪያ አስታወቀ። ትምህርት መሰጠቱ ህጻናቱ ከደረሰባቸው የስነ ልቦና ስብራት በአንጻራዊነት እንዲያረጋጉ ቢያስችላቸውም በቂ ግብዓት ባለመኖሩ የመማር ማስተማሩ ሂደት ተጽዕኖ መፍጠሩን በጣቢያው እያስተማሩ የሚገኙ መምህራን ተናግረዋል። መስፍን አራጌ ተጨማሪ አለው።
የ16 ዓመቱ ተስፋዬ ገላነው ተወልዶ ካደገበት ወለጋ ባኮቱቢ አካባቢ ተፈናቅሎ ወደ ደብረ ብርሃን መጠለያ ጣቢያ ከመጣ አንድ ዓመት እንዳለፈው ይናገራል። ቻይና ካምፕ በሚባለው መጠለያ ጣቢያ መግቢያ አካባቢ በርካታ የእርሱ እድሜ ኩዮችና ከእርሱም የሚያንሱ አዳጊዎች ጆተኒ የሚባለውን ሳንቲም እየተከፈለ የሚካሄድ ጨዋታ ሲጫወቱ ነበር ያገኘ ናቸው። ተስፋዬ ትምህርቱን ከ6ኛ ክፍል በኋላ አቋርጧል። እርሱና ጓደኞቹ መፈናቀል ባደረሰባቸው ኢኮኖሚያዊና ስነ ልቦናዊ ችግር ትምህርታቸውን መቀጠል እንዳልቻሉ ይናገራል።
ሀብት ንብረታችን ተወርሰን ያው መንገድ ተዘግቶብን በግድ በግርም በጫካም እየተባረርን ወጥተን ተዘርፈን የመጣን ሰው ነን። ያው ዝም ብለን በቃ በየመንገዱ እየቆምን ያገኘነው እየተጫወትን በየመስመሩ ያው በቃ ያው በየትም ያለ ነው በየመንገዱ ስንቆም ምንለው ያው ወይ ትምህርት የለ ወይ ስራ እናገኝ። ብዙ ደግሞ ሀኔ ደግሞ በታች ያሉ ደግሞ ጣናቶች አሉ ለስራ አልደረሱ ያው በቃ እንዲሁ ነው ያለ ነው ማለት ይቻላል። ለምን ፍላጎት ነበረ የገንዘብ እጥረት አለ ያው አቅሜ ስለማይፈቅደው ዝም ብዬ መስመር ላይ ያቁም ያለሁት።
ከተፈናቃዮች ውስጥ የአዳጊ ህጻናት ቁጥር ጥቂት የሚባል ባለመሆኑ ከትምህርታቸው ምን ያህሉ ሊስተጓጎሉ እንደሚችሉ መገመት አያዳግትም። በአንጻሩ በመጠለያ ጣቢያው ለአዳጊ ልጆችና ህጻናት ትምህርት ለማስተማር ጥረት እየተደረገ ነው። በቻይና መጠለያ ጣቢያ ውስጥ ለማስተማር የተዘጋጁ ድንኳኖች ያሉ ሲሆን ከአንደኛ እስከ ሶስተኛ ክፍል በፈረቃ ትምህርት በመሰጠት ላይ እንደሚገኝ መምህራኑ ጠቁመዋል።
እነዚህ ተስማሚ ቃላት
በምዕራብ ሸዋ ዞን ዳኖ ወረዳ በተቀሰቀሰው የጸጥታ መደፍረስ የዛሬ 2 ዓመት ገደማ እናትና አባቷን ጨምሮ ከ8 ቤተሰቦቿ ጋር ወደ ደብረ ብርሃን የመጣችው የ11 ዓመቷ ታዳጊ ፀሐይ ታደሰ በመጠለያው የመማር ዕድል ተጠቃሚ ከሆኑ ህፃናት አንዷ ናት።
እኛ የመጣ ነው ከዛ ሸኔ አፈናቅሎ ነው የመጣ ነው እዚህ። ከዛ እዚህ ስንመጣ ግን ህዝቡ ተቀብሎናል እንደ ቤተሰቡ አድርጎን ማለት ነው።
ስንት ያክፍል ነው?
ሶስተኛ
ያክፍል። ዳኖ እስከ ስንት ተምረች ነበር?
እኔ እስከ 5 ተምሬ ነበረ፣ ግን አማርኛ እዚህ ነው የለመድኩት። ከዛ እዚህ መጥቼ አንደኛ ክፍል ገብቼ እስከ 3 እየተማርኩ ነው እስካሁን።
ከአንድ ዓመት በፊት ወደ ደብረ ብርሃን የመጡት መምህርቱ ባንቺ መኮንን ምስራቅ ወለጋ ሲቡስሬ ወረዳ ተወልደው ማደጋቸውን ይናገራሉ። በሙያቸው የሰለጠኑት ለመምህርነት ባይሆንም ለመምህርነት የተሰጠውን ፈተና በማለፋቸው በመጠለያ ጣቢያ ውስጥ ከአንድ እስከ 3ኛ ክፍል ያሉ ተማሪዎችን በማስተማር ላይ ይገኛሉ።
እኔ በፊት ተማሪ ነበርኩኝ። ልክ ትምህርቴን በጨረስኩበት በተመረቅንበት ዓመተ ምህረት ነው ወደዚህ የተፈናቀሉ ማለት። የማስተምራቸውም እንደምታዩ ተፈናቃዮች ናቸው፣ የተፈናቃዮች ልጆች ናቸው። እኔም እንደነዛው ማለት ነው።
በአንድ ድንኳን ውስጥ እስከ 100 የሚቆጠሩ ተማሪዎችን የሚያስተምሩት መምህርቷ የትምህርት አገልግሎት መሰጠቱ ህጻናቱ ከደረሰባቸው የስነ ልቦና ጠባሳና የመንፈስ ጭንቀት እንዲያገግሙ ያስችላቸዋል ብለዋል።
እዚህ ጋር ሲመጡ ትምህርት አይደለም ምንም ነገር አይታሰብም። እኔ ለራሴ ስራ አይደለም የማስበው፣ የነገን እንዴት ሆነን እናድራለን እንውላለን። በቃ እስከ ዛሬ ራሱ እንቆያለን ያልንበት አለ እንትን የለንም። እኛ ከመምጣታችን በፊትም አዲስ አበባ ነበር ያረፍነው። ቀጥታ እንደመጣ አዲስ አበባ ስናርፍም አስኮ የሚባል ቦታ መናኸሪያ ላይ ነው ያረፍነው። እዛ ጋር ራሱ እኛ እንደኔ ራሱ ማለት ነው 3 ቀን መናኸሪያም እንደዚሁ ጠጠር ላይ ያድረናል። ብዙ ስቃይ ደርሶብን ነበር ያኔም ማለት ነው። ግን አልፎ ደግሞ ከዛም ሁሉ መከራ አልፈን ከዚህ ሁሉ ነገር ያ ሁሉ የትናንት ያ ሁሉ ጉዳት እንዳለ ሆኖ አሁን ላይ ደግሞ ይሄ ነገር ሲኖር አይደለም ትምህርት መከፈቱ እኔ እንጃ በጣም ደስ ይላል። እዚህ ቦታ ላይ መሆናቸው ራሱ ትልቅ ደስታ ነው። እኔ ትምህርት ያገኛሉ አይደለም እኔ ስራውን ተውና በዚህ እድሜያቸው ከትምህርት ገበታ ወጥተው እንዲህ በመንከራተት በቃ አንድም የሚሆኑት ሌባ ነው የሚሆኑት፣ አንድም የሚሆኑት የህይወት ሰለባ ይደርስባቸዋል። ከብዙ ነገር ተቆጥበው በሚውሉበት እኔ በጣም ደስተኛ ለእኔ ሳይሆን ለእነሱ ራሱ እንዲህ በመዋላቸው እህቶች ወንድሞች እስከሆን ድረስ በጣም ትልቅ ደስተኛ ነኝ።
ይሁን እንጂ ትምህርቱን በጥራትም ሆነ በተሻለ ደረጃ ለመስጠት በርካታ ችግሮች አሉ ይላሉ መምህርቷ።
ያለው የማስተማር ሂደት በጣም ከባድ ነው። አንደኛ የሚማሩት እንደዚህ ሸራ ውስጥ ነው። ይህ ሸራ በራሱ የፀሐይ እንትን ማለት አለው በጣም ይሞቃል። አሁን ለምሳሌ በክረምት ላይ ይሻላል እንጂ በበጋ ላይ በጣም ከባድ ነው። እኛ መስኮቶች ቢከፈቱ ራሱ በቂ አይደለም፣ በጣም ይሞቃል። የሚማሩት ደግሞ ህጻናቶች ናቸው። እና ሙቀቱ ራሱ በጣም ትልቅ ተጽዕኖ ያደርሳል። በዛ ላይ ደግሞ የራሳችን የሚሰማን ስሜት አለ፣ ከኔም ጨምሮ ማለት ነው። እኔ ስማራውን ከኔ ያክል ጀምሮ እንደዚህ ባለ ቦታ አይደለም የተማርኩት፣ እንደዚህ አይነት ነገር ላይ አይደለም የተማርኩት፣ ጥሩ ቦታ ላይ ነው። እነኚህ ልጆችም የተወሰነ ነገር አይተውት የመጡት አለ። ትምህርት ቤት ቢያንስ ከአንድ ሁለት ምናምን የቆጠሩ ናቸው። እዛ ጋር ያለና እዚህ ጋር ያለ ሁኔታ በጣም የተራራቀ ነው። ምንም በማያውቅ እድሜያቸው ሰው ሲታረስ ሲገደል በቃ ሲሰቃይ ሲያዩ ህዝብ ስለሆኑ ህፃን ስለሆኑ ትልቅ ተጽዕኖ እነሱ ራሱ የደረሰባቸው ናቸው። እኔም እንደራሴ ታላቅ ወንድሜን ገለውታል። ትልቅ ወንድሜን አጥቻለሁ ወደዚህ ቦታ ከመምጣቴ በፊት ማለት ነው።
የሶስተኛ ክፍል ተማሪዋ ታዳጊ ፀሐይ የመማር ማስተማር ሂደቱ የሚጎድሉት ነገሮች መኖራቸውን ጠቁማ ተወልዳ ካደገችበት አካባቢ የተለዩ ነገሮች መኖራቸውን ትናገራለች።
ያጣ ነው ትምህርት ነው። እዛ እያለን ብዙም አንቸገርም፣ ምንም አንልም ነበር። እዚህ ግን በጣም ሰውም በዛ፣ ትምህርት ቤቱም አሁን ይሄም ይነሳል። ሌላ እንዲሰራልኝ ነው የምፈልገው። አሁን
ምን መሆን ነው የምትፈልጊው ወደፊት?
እኔ ዶክተር መሆን ነው የምፈልገው።
ለምን ዶክተር ነው
የምትመረጥ? ዶክተር ለመሆን የፈለኩት እዛ ውጊያ ሄዶ ተመተው የሚመጡትን ፖሊስ ምናምን ማከም ነው የምፈልገው። ከዛ ህዝቤን ማገልገል እፈልጋለሁ።
በደብረ ብርሃን አካባቢ ኗሪ የሆኑትና ተፈናቃዮችን ሲያስተምሩ ያገኘናቸው መምህርት ትዕግስት ኃይለ ማርያም በበኩላቸው ችግሩን ደጋግሞ ከማውራት ያለፈ ዘላቂ መፍትሄ እንዳልተሰጠው ገልጸዋል።
ከአንድ ያክል የጀመር ነው ስናስተምር የቆየ ነው አምና የጀመር ነው። ከዛ እስካሁን ድረስ የምታያቸው ልጆች ዘን የቀጠል ነው። እንደዚህ በየቀኑ እየመጡ ካሜራ ይቀርጹናል፣ ይሄን እናመጣለን፣ ይሄን ይላሉ። እስካሁን ድረስ የመጣ ድጋፍ የለም። ያው በማጅም አንዴ እንቅስቃሴና በዩኒሴፍ ድርጅት ነው እየተንቀሳቀስና እየሰራን ያለ ነው። ባለስልጣናትም ይመጣል ይጠይቀናል፣ ግን ምንም አድርጎላቸው ያቅም ከመጽሐፍ አቅም እንኳ ይሄ አዲሱ የትምህርት ስትራቴጂ መጽሐፍ እንኳ ባይደርስ አሮጌው የድሮ የሚጠሏት አይደለም ከመንግስት ትምህርት ቤት እሱን እንኳ ይሰጥን አፌፍትበት ብለን ነበረ። እሱም ሊሰጣቸው አልቻለም። አሁን እንደምታየው እዚህ ላይ ጽፈን እንሄዳለን። ብዙዎቹ ከመጽሐፍ አለመጻፋቸው ይበልጣል። ምክንያቱም በእጅ ጽሁፍ ወደ ኋላ የሚቀራለ ፊደል ባለማወቅ እንደዛ እንደዛ ሲሉ የፈጠነ የፈጠነው ነው እዞ የሚሄደው ፊደሉ፣ ያልፈጠነው እዞ ይጠፋበታል። ግን መጽሐፍ ቢኖራቸው እነዚህ ልጆች ቤታቸው ያነባሉ፣ ይጽፋሉ፣ ትምህርታቸውም የተሻለ ውጤት ያመጣሉ። ግን ምንም ማለት ምንም ከመንግስት ተማሪዎች በጣም እያሱ ትጠይቃቸው ማለት ነው።
የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ኃላፊ ተክለ ዮሐንስ ተክለ ማርያም በከተማዋ በሚገኙ 7 መጠለያ ጣቢያዎች ውስጥ እድሜያቸው ለትምህርት ለደረሱ ከ3000 በላይ ተማሪዎች ትምህርት ለመስጠት ጥረት እየተደረገ መሆኑን አስታውቀዋል።
ጊዜያዊ ችግሩን ሊፈታ የሚችል የማስተባበሪያ ኮሚቴ ስላለው ይህ ኮሚቴ አንደኛ ከምግብ አኳያ በምግብ ይረዳል፣ ይደግፋቸዋል። ከመማር ማስተማር አኳያ በዚህ ክላስተር ከ9 በላይ የውጭ ድርጅቶች ተማሪዎችን ለማስተማር እንዲሁም ሌሎች ድጋፎችን ለመደገፍ ከፍተኛ ጥረት እያደረጉ ነው የሚገኘው። በዚህ ከ3000 በላይ የሚገኙ በማቆያ ካምፕ ውስጥ በኢማጂን ዋንዳይ አስተባባሪነት የመማር ማስተማር ፕሮግራም ተዘጋጅቶላቸው ትምህርቱን እየተከታተሉ ይገኛሉ። ለዚህ ደግሞ የውጭ ድርጅቶች መምህራን ቀጥረው ከእኛ መምሪያ ጋር በመገናኘት ሰፊ ስራ እየሰራ ነው የምንገኘው። ለዚህ ብዙ ድርጅቶች የብስኩት ድጋፍ ከምገባ አኳያ፣ የደብተር ድጋፍ፣ የእስክሪብቶ ድጋፍ፣ የቦርሳ ድጋፍ እያደረጉ ይገኛሉ።
በመጠለያ ካምፕ ውስጥ ከሚሰጠው የትምህርት አገልግሎት በተጨማሪ በከተማዋ በሚገኘው 77 የመንግስት ትምህርት ቤቶች የከተማ አስተዳደሩ ተፈናቃይ ተማሪዎችን ተቀብሎ በማስተናገድ ላይ እንደሆነ ገልጸዋል። ይሁን እንጂ መማር የሚገባቸው ተማሪዎች በሚገባው ደረጃ ተደራሽ ተደርገዋል ማለት እንደማይቻል ኃላፊው ሳይጠቅሱ አላለፉም።
በማቆያ ካምፕ ውስጥ በድንኳን እየተማሩ ያሉ ናቸው። እነዚህ ቁጥራቸው ለእነዚህ መምህር ተቀጥሮላቸዋል። እዛ ድንኳን ስለሆነ ስታንዳርዱን የጠበቀ መማሪያ ክፍል ስላልሆነ ለጊዜው ችግሩን ለመፍታት የተጠቀምነው ዘዴና አጋር አካላትም በዚህ ልክ ችግሩን ተረባርቦ ለመፍታት የተደረገ ጥረት እንጂ በጣም ምቹ በሆነ መንገድ መማር ማስተማሩን ለመስጠት ራሱ ክስተቱ ቀጥሎ አሁን ያሉበት ሁኔታና በመደገፍ እየተማሩ መሆኑ ትንሽ አስቸጋሪ ያደርገዋል። የመማር ማስተማር ግብአት የምንለው መምህሩ፣ ተማሪው፣ መጽሐፉ፣ ወንበሩ በዚህ ልክ የችግሩን ለመፍታት እስከተሰራ ድረስ ጅምሩ ምርጥ ቢሆንም እስከ መጨረሻው ግን ውጤታማ ሊያደርግ የሚችል አሰራር ውስጥ እኛ ብንገባም ዛሬ ላይ 100% ጥራቱን የጠበቀ ለነሱ የተመቸ ወትሮ በፊት ከነበሩበት የመማር ሁኔታ ልክ የሚነጻጸር ነው ባንልም አንጻራዊ በሆነ መንገድ ግን ተገቢ መማር ማስተማር እንዲመራ ከማድረግ አኳያ እኛ የድርሻችንን እየተወጣን ነው ብለን እናስባለን።
ታዳጊ ፀሐይ ደግሞ መንግስት ተወልዳ ወዳደገችበት አካባቢ እንዲመልሳት ተጠይቃለች።
መንግስት ማስተካክሎ አገራችን መግባት ነው የምንፈልገው። እዛ እዚህ ለማኝ ሆነን እዛ አርሰን ነበር የምንበላው፣ እዚህ ደግሞ ለማኝ ሆነን አሁን እዛ ገብተን አርሰን መብላት እንፈልጋለን።
በደብረ ብርሃን ከተማ በሚገኙ መጠለያ ጣቢያዎች በበጎ አድራጊ ግለሰቦች መኖሪያ ቤት ተጠልለውና በራሳቸው ተከራይተው የሚኖሩ እስከ 30,000 የሚደርሱ ተፈናቃዮች መኖራቸውን የከተማ አስተዳደሩ ደጋግሞ መጥቀሱ ይታወሳል። ኤጁኬሽን ካንስል ዌይት የተባለ ድረገጽ ዩኒሴፍን ጠቅሶ የዛሬ 5 ወር ባወጣው ዘገባ የውስጥ ግጭቶች ተከትሎ ባጋጠመ መፈናቀል፣ በአየር ንብረት ለውጥና በምግብ እጥረት ከ3.1 እስከ 3.6 ሚሊዮን ህጻናት ከትምህርት ገበታቸው ተስተጓጉለዋል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደብረ ብርሃን።
መስፍንን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ በተለያዩ የአፍሪካ ሀገራት በእስር ላይ የሚገኙ ኢትዮጵያውያንን ሁኔታ ይመለከታል። ከኢትዮጵያ በስተደቡብ በሚገኙ የተለያዩ የአፍሪካ ሀገራት ከ7,000 በላይ ኢትዮጵያውያን በእስር ላይ እንደሚገኙ የኢትዮጵያ መንግስት አስታወቀ። በእስር ላይ የሚገኙት ኢትዮጵያውያን መዳረሻቸውን ደቡብ አፍሪካ ለማድረግ ሲጓዙ በተለያዩ ሀገራት የተያዙ መሆናቸውን የገለጹት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ መንግስት እስረኞቹን ለማስመለስ ጥረት መጀመሩንም አስረድተዋል። ከሳውዲ አረቢያን በእስርና በተለያየ ችግር ላይ የነበሩ ከ130,000 በላይ ዜጎች መመለሳቸውንም ገልጸው በቀጣይነት ለሚከናወነው ስራ ከዚህ ልምድ መወሰዱን አብራርተዋል። ዓለም አቀፉ የፍልሰተኞች ድርጅት በበኩሉ ኢትዮጵያውያን ፍልሰተኞችን የመመለሱን ተግባር ከአጋር አካላት ጋር ማከናወኔን እቀጥላለሁ ብሏል። ኬኔዲ አባተ ዝርዝራለሁ።
ዓለም አቀፉ የፍልሰት ድርጅት IOM ላለፉት 5 ዓመታት ስነ ስርዓት ላይ ንግግር ያደረጉት የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ መዳረሻቸውን ደቡብ አፍሪካ ለማድረግ ተነስተው የነበሩ ከ7000 በላይ ኢትዮጵያውያን በተለያዩ የአፍሪካ ሀገራት በእስር ላይ ይገኛሉ ብለዋል። ከነዚህም መካከል አብዛኛው በታንዛኒያ እንደሚገኙ ለአሜሪካ ድምጽ የገለጹት ሚኒስትሯ እስረኞቹን በማስፈታት ወደ ኢትዮጵያ ለመመለስ ጥረቶች እንደተጀመሩም ተናግረዋል።
በተለይ በታንዛኒያ፣ ዛንዚባር፣ ዚምባብዌ፣ ማላዊ የተለያዩ ሀገራት ላይ እንግዲህ ያሉ ዜጎች አሉ። በዚህ በሳውዝ ሩቱ በደቡብ መውጫው በኩል የሚወጡ እና መዳረሻቸው ደቡብ አፍሪካ ነው። ነገር ግን እዛ ሳይደርሱ በእነዚህ ሀገራት እስር ቤት ውስጥ ያሉ አሉ። በታንዛኒያ ብቻ ስናይ ከ5,000 በላይ የሚሆኑ በታንዛኒያ የተለያዩ እስር ቤቶች ውስጥ የሚኖሩ አሉና ከዚህ አንጻር ከተለያዩ መንግስታት ጋር በተለይ ከታንዛኒያ መንግስት ጋር ንግግር እያደረገ ነው። የኢትዮጵያ መንግስት ልዑካን ቡድንም ተልኳል። ሄደው ጥናቱን በደንብ ማጥናት እንዲችሉ አንዳንዶቹ አይደንቲቲያቸውን ስማቸውን ሁሉ ቀያይረው ስለሚሆን ተመልሰውም ቢመጡ ደግሞ ጥሩ ነገር አያጋጥመንም ብለው ኢንፎርሜሽን በትክክል የማይሰጡ አሉ። ያ ካመጣንም በኋላ እንደገና ተመልሶ የሚሄድ ሁኔታ ሊገጥም ስለሚችል እነዚህን የዳታ ማጥራት ስራውን በመንግስት በኩል እየተከናወነ ነው ያለው። ከአይኦኤም ጋር እንደዚሁም ከኢትዮጵያ አየር መንገድም ጋር ንግግሮችን ጀምረናል፣ ስራዎችን ወይም ደግሞ ተመላሾችን ለማምጣት ለመጀመር።
እስረኞቹ ከሚገኙባቸው ሀገሮች መንግስታት ጋር የሚደረገው የፖለቲካ ንግግር እንደተጠናቀቀ የማስመለሱ ስራ እንደሚጀምርም ዶክተር ኤርጎጌ ገልጸዋል። በሳውዲ አረቢያ በእስር ቤቶችና ከእስር ቤት ውጭም በተለያየ ችግር ላይ የነበሩና ወደ ሀገራቸው መመለስ የሚፈልጉ ከ130,000 በላይ ዜጎች መመለሳቸውንም የገለጹት ሚኒስትሯ አሁን ደግሞ በህጋዊ መንገድ ወደ ሳውዲ ኢትዮጵያውያንን የመላክ ስራ እንደተጀመረ አብራርተዋል።
ከሳውዲ መንግስት ጋር የነበረን አንዱ ዲስከሽን በህገወጥ መንገድ የሚሄዱት ተመልሰው የሚሄዱት እንዳይበረክቱ ህጋዊውን መስመር መክፈት በጣም ወሳኝነት አለው። በዚህ ተማምነን ነው አሁን እንደገና እንደ አዲስ የሳውዲ መንግስት ህጋዊ የስራ ስምሪቱን ክፍት ያደረገልን። ከሳውዲ የተመለሱት እንዳላልቀዋል ወይ? ሬጂስተር የተደረጉት ለመመለስ የሚፈልጉት በደንብ በጥናት ተመዝግበው ያሉት ኤምባሲያችንም ሁሉ ጊዜ ማስታወቂያውን ያወጣል። መመለስ የምትፈልጉ በእስር ቤት ብቻ ያሉ ሳይሆኑ ሌሎችም ዜጎች እንደዚሁ ረጅም ዓመት የቆዩ ሊሆኑ ይችላሉ፣ 10 ዓመት ከዛም በላይ ግን ህገ ወጥ እስከሆኑ ድረስ መመለስ አለባቸው ተብለው የተያዙ እንደገና በራሳቸውን ፈቃድ መጥተው የተመዘገቡትንም ነው። እንግዲህ ከ130,000 በላይ የሆኑ ዜጎቻችንን የመለስ ነው።
በደቡብና በምስራቅ የአፍሪካ ሀገሮች በእስር ላይ የሚገኙ ዜጎችን የመመለሱ ስራ ከሳውዲው ሂደት በተገኘ ልምድ ላይ ተመስርቶ እንደሚካሄድም ነው ያብራሩት። ዓለም አቀፉ የፍልሰት ድርጅት አይኦኤም ከኢትዮጵያ መንግስት ጋር በመተባበር በአውሮፓ ህብረት የገንዘብ ድጋፍ ባለፉት 5 ዓመታት 11,000 የሚጠጉ ኢትዮጵያውያንን ከተለያዩ ሀገራት ደህንነታቸው በተጠበቀ መንገድ ወደ ሀገራቸው እንዲመለሱ በማድረግ መልሶ የማቋቋም ስራ ማከናወኑንም አስታውቋል። ይህ ስራ ቀጣይነት እንደሚኖረው የአይኦኤም የኢትዮጵያ ኃላፊ አቢባቱ ዋኔ ተናግረዋል።
በአውሮፓ ህብረት አይኦኤም የጋራ ጥረት ከስደት የተመለሱ ፍልሰተኞችንና የማህበረሰባቸውን ፍላጎት ለማሟላት አይኦኤም የተቀናጀና ሁሉን አቀፍ ተግባር አከናውኗል። ከመንግስትና ከሚመለከታቸው አካላት ጋር በመሆን በቀጣይም በፍልሰተኞች ጉዳይ ላይ ሁሉን በሚጠቅም መንገድ መስራቱን ይቀጥላል።
በርካታ ኢትዮጵያውያን መደበኛ ባልሆነ መንገድ ከሀገራቸው ወጥተው በችግር ላይ የሚገኙ ቢሆንም አሁንም ፍልሰቱ እንደቀጠለ ነው። በህገ ወጥ መንገድ ከሀገር የሚወጡ ኢትዮጵያውያን በዋናነት 3 አቅጣጫዎችን የሚጠቀሙ ሲሆን እንደ አውሮፓውያኑ በ2022 ብቻ በምስራቃዊ መስመር የወጡ ከ400,000 በላይ፣ በሰሜን በኩል ከ16,000 በላይ፣ በደቡብ አቅጣጫ የወጡ ደግሞ ከ40,000 በላይ ኢትዮጵያውያን ፍልሰተኞችን መመዝገቡን አይኦኤም አስታውቋል። በሌላ በኩል ባለፉት 5 ዓመታት ብቻ ከግማሽ ሚሊዮን በላይ ዜጎች ከተለያዩ ሀገራት ስለመመለሳቸው የኢትዮጵያ መንግስት መረጃ ያመለክታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
እየተከታተላችሁት ያላችሁት የአሜሪካ ድምፅ ራዲዮ የማክሰኞ ምሽት ስርጭታችንን ነው። የሁለተኛው አጋማሽ መሰናዷችን እንደቀጠለ ነው። በፕሮግራማችን ላይ አስተያየቶች ካሏችሁ በድጋሚ መገኛዎቻችንን እናስታውሳችሁ። አት ቪኦኤ አምሃሪክ የፌስቡክ መገኛችን ነው። ሃሽታግ ቪኦኤ አምሃሪክ ደግሞ የትዊተር መገኛችን ነው። 2022513505 ከፊቱ የመደመር ምልክትና አንድን በማስቀደም በዋትሳፕ መስመራችን ላይ ታገኙናላችሁ። በድምጽ መልእክታችሁን ቀርጻችሁ ብታስቀምጡ ይደርሰናል። ወደ ተከታዩ ዝግጅት ነው የምናልፈው። ወደ ድሬዳዋ ይወስደናል። ካለፈው የመጋቢት ወር መባቻ አንስቶ የንግድና ቀጠናዊ ትስስር ሚኒስቴር በምስራቅ ኢትዮጵያ የጫት ንግድ ላይ የጣለው የኮታ ገደብ የጫት አምራች ገበሬዎችንና ነጋዴዎችን ለችግር ማጋለጡን ነዋሪዎች ተናገሩ። ነዋሪዎቹ እንዳስረዱት ከምስራቅ ኦሮሚያ ዞኖች ወደ ሶማሌ ክልል በቀን የሚገባው ጫት በፌዴራል መንግስት ውሳኔ ወደ 17,000 ኪሎ ግራም እንዲወርድ በመወሰኑ የጫት ንግዱን በማቀዛቀዝ የበርካቶችን ኑሮ አናግቷል።
የፌዴራል መንግስት ጉዳዩ ከሚመለከታቸው የበታች አካላት ጋር አስፈላጊውን ምክክር ሳያደርግ ያሳለፈው ውሳኔ እንደሆነ የተቸው የምስራቅ ሐረርጌ ዞን ግብርና ቢሮ ያስከተለው የገበያና የኑሮ መናጋት አፋጣኝ መፍትሄ እንደሚሻ አሳስቧል። የኦሮሚያ ንግድ ቢሮ በበኩሉ ውሳኔው ቅራኔ በመፍጠሩ ከፌዴራሉ መንግስት ጋር ምክክር ከተደረገ በኋላ ትላንት ምላሽ መስጠቱን ለአሜሪካ ድምጽ ገልጿል። ገልሞ ዳዊት ነው የተከታተለው።
በሐረሪ ክልል በምስራቅና በምዕራብ ሐረርጌ ዞኖች የሚኖሩ የጫት አምራች አርሶ አደሮች እንዲሁም ነጋዴዎች ለአሜሪካ ድምጽ እንደገለጹት የፌዴራሉ መንግስት የአካባቢውን የጫት ንግድ ቁጥጥር ለማጠናከር በሚል የወሰደው እርምጃ የአካባቢውን ብዙ ነዋሪ ህይወት በማናጋት ላይ ይገኛል። አንድ ስማቸው እንዲገለጽ ያልፈለጉ የሐረሪ ክልል ነዋሪ ስለ ሁኔታው ሲያስረዱ እንዲህ ይላሉ።
ሞቱማኒ ደልደለ ጅማ ከናውጅ ወልቀበቴ ጅማን ተዋና ጅማሌ ሰንተዎቹ ራፍ ጉጉረ ጅማ ካው ፊላቴ።
የፌዴራሉ መንግስት ለዞኖች የጫት ንግድ ያስቀመጠው ኮታ መነሻ ከምስራቅ ሐረርጌ እና ከምዕራብ ሐረርጌ ዞኖች ወደ ኢትዮጵያ ሶማሌ ክልል የሚገባው ጫት በሀገር ውስጥ ንግድ ስም ወደ ሶማሊላንድ በህገወጥ መንገድ ተሻግሮ እየተሸጠ ነው በሚል ለቁጥጥር ሲባል የተቀመጠ ነው። በኮታ ውሳኔ መሰረት በ24 ሰዓት ውስጥ ወደ ሶማሌ ክልል እንዲተላለፍ የሚፈቀደው 17,000 ኪሎ ጫት ብቻ ነው። መመሪያውን የያዘው ደብዳቤ በንግድና ቀጠናዊ ትስስር ሚኒስቴር የተላለፈ ሲሆን የአስፈጻሚው አካል ደግሞ ጉምሩክ ኮሚሽንና የህግ አስከባሪ አካላት እንደሆኑ ተመልክቷል።
እኚህ ነዋሪ መንግስት የኮታ ውሳኔውን ለአስፈጻሚ አካላት ከማውረዱ አስቀድሞ በቂ ጥናት አላደረገም ሲሉ ቅሬታቸውን ገልጸዋል።
ጫት ወደ ሶማሌ ክልል ገብቶ ከዚያም ተሻግሮ በህገወጥ መንገድ ለውጭ ገበያ መቅረቡን የሚያሳይ ማስረጃ አልነበረም። ቀደም ሲል መንግስት ከጫት ንግድ በኪሎ $5 ይቀርጥ ነበር። በዓለም አቀፍ ገበያው የእቃዎች ዋጋ መናር ምክንያት የቀረጡን መጠን በአንድ ጊዜ ወደ $10 አሳደገው። ለሶማሌ ገበያ ጫት የሚያቀርቡ እንደ ዩጋንዳ፣ ኬንያ እና ሌሎች ሀገሮች አሉ። በወቅቱ የኢትዮጵያ ጫት መወደዱን አይተው ወደ ሌሎች የጫት ገበያ አማራጮች ሲዛወሩ እኛ ወደ ውጭ ገበያ የምንልከው የጫት መጠን ቀነሰ። ይህን ጊዜ መንግስት የጫቱ መጠን የቀነሰው በዋጋው መናር ሳይሆን ለሶማሊያ ገበያ ጫት በህገ ወጥ መንገድ እየቀረበ ስለሆነ ነው በሚል ወደ ሶማሌ ክልል በሚገባ የጫት መጠን ላይ ኮታ አስቀመጠ።
ውሳኔው በጫት አርሶ አደሮችና ነጋዴዎች ላይ አሉታዊ ጫና አሳድሯል። በአወዳይ አካባቢ እንደሚኖሩና ስማቸው እንዲጠቀስ ያልፈለጉ የጫት አምራች ገበሬ ስላሉበት ሁኔታ ሲገልጹ
ቀደም ሲል የጫት ገበያ መልካም ነበረ። 1 ኪሎ እስከ 1500 እስከ 2000 እስከ 15000 ብር ሁሉ ስንሸጥ ነበር። አሁን 1 ኪሎ 50 ብር እስከ 150 ብር ነው የምንሸጠው። ስለሆነም ኑሮ ራሱ በጣም ከብዶናል።
የሶስት ልጆች አባት እንደሆኑ የገለጹት የአወዳይ ነዋሪ ለልጆቻቸው የትምህርት መሳሪያ ግዢ ለመሸፈን በመቸገር ላይ እንደሆኑም ተናግረዋል። የምስራቅ ሐረርጌ ዞን ግብርና ጽሕፈት ቤት ኃላፊ አቶ ጌቱ ንጋቱ የተሰጠው ኮታ በቂ ያለመሆኑ መዘዙ ብዙ ነው በማለት ያስጠነቅቃሉ።
ቆና ሙላንጂ ማከነ ጉርጉረቴት ጅሩ ጅሬኝ ሳልገጌ ሰማቲ ሳበርሲሳ
አርሶ አደሩ ኑሮን አሸንፎ የሚያድረው በዚሁ የጫት ንግድ ነው። የሚመገቡትን ምግብ የሚገዙት ጫት ሽጠው ነው። በዚህ የምርት ዘመን ትንሽ ሊረጋጋ የቻለው አርሶ አደሮቹ የበጋ ስንዴ በመዝራታቸው ነው እንጂ ለረሃብ ይጋለጡ ነበር። በሐረርጌ ዞኖች የሚታዩት ብዙ የቆርቆሮ ኪዳን ያላቸው ቤቶች የተሰሩት በዚሁ የጫት ንግድ ነበር። በጫት ንግድ ዙሪያ ህይወታቸውን የመሰረቱ ወጣቶች ብዙዎች ናቸው። በመሆኑም እነዚህ ወገኖች ሁሉ የኮታ ውሳኔው ባስከተለው ጫና ከስራ ውጭ ከሆኑ ለወንጀል ድርጊት ሊገፋፉ ይችላሉና አስቸኳይ መፍትሄ ይሻል።
በአሁኑ ወቅት ከ270,000 በላይ ሄክታር መሬት በጫት መሸፈኑን የገለጹት የምስራቅ ሐረርጌ ዞን ግብርና ጽሕፈት ቤት ኃላፊ የፌዴራሉ መንግስት ይህን ኮታ ውሳኔ ሲያስተላልፍ ከዞኑ አስተዳደር እንዲሁም ከነዋሪው ጋር አስቀድመው የመከረው ነገር አለመኖሩን ተናግረዋል። ይህንን አስመልክቶ ከንግድና ቀጠናዊ ትስስር ሚኒስቴር መልስ ለማግኘት ያደረግነው ሙከራ አልተሳካም። የኦሮሚያ ክልል ንግድ ቢሮ በበኩሉ የተላለፈው የኮታ ውሳኔ ከባለፈው አመት ጀምሮ መነሳቱን ለአሜሪካ ድምጽ ገልጸዋል። ምላሽ የሰጡን አቶ ዳንኤል ቸርነት የክልሉ ንግድ ቢሮ ኃላፊ ናቸው።
ማሪና ከናኖት ቢሮ ደልደላ ወሊኒ ሰኩመ መጀለ መጫሳ ሰለካ
ይህንን ውሳኔ አስመልክቶ ከክልሉ ንግድ ቢሮ እንዲሁም ከዞን አስተዳደር ጋር የተደረገ ውይይት የለም። የኮታ ውሳኔው እንደተላለፈ ከማህበረሰቡ ቅሬታ በመነሳቱ ከሚመለከተው አካል ጋር ውይይት ከተደረገ በኋላ ኮታው ወደ ቀድሞ የቀን ኮታ ምጣኔ ተመልሶ ወደ ትግበራ እንዲገባ የሚመለከታቸውን አካላት አሳውቀናል። በፊት በተቀመጠ የቀንቆታ መሰረት ወደ 127000 ኪሎ ጫት ነው መተላለፍ የሚገባው። ከዚያ ወደ 17000 ኪሎ እንዲወርድ ተወስኖ ነበር። አሁን የደረስንበት ውሳኔ ወደ በፊቱ ቆታ ማለትም ወደ 127000 ኪሎ ጫት የሚመለስ ይሆናል።
ከክላ ብዛት ጋር ተያይዞ የምንነሳው ቅሬታ ከህገወጥ ንግድ አራማጆች የሚነሳ ነው ያሉት አቶ ዳንኤል በካራማራ ክላ ላይ ከመጠን በላይ ይጣላል የተባለውን ቀረጥ የፌደራሉ መንግስት በተመሳሳይ መመሪያ ያስተካክለዋል የሚል ተስፋ እንዳላቸው ማመልክተዋል። የጫት ህገወጥ ንግድ በአካባቢው እንዳስፋፋም መንግስት ተገቢውን ቁጥጥር እንደሚያደርግ የኦሮሚያ ንግድ ቢሮ ኃላፊው አቶ ዳንኤል አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
የተከበራችሁ አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። በማቀናበር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ዘገባዎቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በማህበራዊ መገናኛ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይ እንገኛለን። ተከተሉን፣ አስተያየቶቻችሁን አጋሩን። 2022513505 የመደመር ምልክትና አንድን ከፊት በማስቀደም የዋትሳፕ ቁጥራችን ነው። በዛም ድምጻችሁን በመልእክታችሁን ቀርጻችሁ አስቀምጡልን፣ ይደርሰናል። ነገ በሌሎች ዘገባዎች ዳግም እንገናኛለን። ሰላም፣ ደህና ደሩ። Thank you.